ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ምሽት ግንቦት 8 2014 ዓ.ም ምሽት ዝግጅታችን ጀመረ። በሰሜን ኢትዮጵያ ጋብ ብሎ የቆየው ጦርነት ዳግም እንዳያገረሽ ሁሉም አካላት ለሰላም ጥረት እንዲያደርጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ አቅርቧል።
ከሁሉም ወገኖች ከቅርብ ጊዜ ወዲህ መግለጫዎች መውጣት ጀምረዋል። እነዛ መግለጫዎች ደግሞ የጦርነትን ወይም የግጭትን መልሶ የማገርሸት አደጋ የሚያመለክቱ ናቸው።
የኮሚሽኑን ዳይሬክተር ዶክተር ዳንኤል በቀለን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ላይ ይቀርባል። በአፋር ክልል በደረሰ ጥቃት ሰዎች መሞታቸውን እንዲሁም ወደ ትግራይ ክልል እየገባ ያለውን የእርዳታ ሁኔታ የሚዳስስ ዘገባም በምሽቱ ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ምሽቱን የማስተናግዳችሁ ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ትግራይ ውስጥ አስገድዶ ምልመላ እየተካሄደ መሆኑን አንዳንድ ነዋሪዎች ገለጹ። በጦርነት በደቀቀችው ትግራይ ክልል ያሉ ባለስልጣናት ወጣቶች ከማዕከላዊ መንግስት ጋር እየተካሄደ ባለው ጦርነት እንዲሳተፉ ለማስገደድ ቤተሰቦቻቸውን እያስፈራሩና እያሰሩ እንደሚገኙ ተይዘው የነበሩ ተዋጊዎች እንዲሁም ነዋሪዎች ለሮይተርስ የዜና ወኪል ገልጸዋል። ከሁለት ዓመታት በፊት በሰሜን ኢትዮጵያ የተጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት ሲቀጥፍ በሚሊዮን የሚቆጠሩ ደግሞ አፈናቅሏል። ጦርነቱ ረሃብንና ከፍተኛ የንብረት ውድመትን ቢያስከትልም በሌሎች የዓለም ክፍሎች እየተካሄዱ ካሉ ጦርነቶች አንጻር ሲታይ፣ በተለይም በዩክሬን እየተካሄደ ካለው አንጻር ዝቅተኛ ትኩረት እንደተሰጠው የሮይተርስ ዘገባ ጨምሮ ገልጿል። የህዝባዊ ወያኔ ሓርነት ትግራይ ህወሓት 6 ሚሊዮን የሚጠጉትን የክልሉ ነዋሪዎች ከማዕከላዊ መንግስት ጭቆና ለመከላከል ትግል እያደረገ መሆኑን ሲገልጽ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህወሓት በማዕከላዊ መንግስት ላይ እንደ አውሮፓውያን አቆጣጠር እስከ 2018 ድረስ ይዞት የነበረውን የበላይነት ለማስመለስ አመጽ ጀምረዋል በማለት ይከሳሉ። የትግራይ የውጭ ግንኙነት ቢሮን በመወከል ፕሮፌሰር ክንደያ ገብረ ህይወት ለሮይተርስ በላኩት ኢሜይል በታችኛው እርከን የሚገኙ አንዳንድ ባለስልጣናት ሰዎችን ለጦርነት ለመመልመልና ለመመዝገብ ዘመዶቻቸውን አስረው እንደነበረ ጠቅሰው፣ ይህ ግን አልፎ አልፎ የሚከሰት ድርጊት ነው ብለዋል። ታጋቾቹም እንደተለቀቁና አሳሪዎቹ ባለስልጣናትም እንደተቀጡ አክለው ተናግረዋል። አድማጮች፣ የዚህን ዘገባ ዝርዝር ከዌብሳይታችን ላይ ታገኙታላችሁ። የሶማሊያ ፓርላማ ሐሰን ሼክ መሐሙድን ፕሬዚደንት እንዲሆኑ መርጧቸዋል። የሶማሊያ ፓርላማ ትናንት እሁድ በዋና ከተማዋ ሞቃዲሾ ውስጥ ባካሄደው ምርጫ የቀድሞ ፕሬዚደንት ሐሰን ሼክ መሐሙድን በድጋሚ ሀገሪቱን እንዲመሩ መርጧል። የምክር ቤት አባላቱ በሞቃዲሾ አውሮፕላን ማረፊያ ድንኳን ውስጥ በአፍሪካ ሕብረት ወታደሮች ከፍተኛ ጥበቃ ተሰባስበው በሚስጥር ድምፅ አሰጣጥ ነው ፕሬዚደንቱን የመረጡት። 36 እጩ ተፎካካሪዎች የቀረቡ ሲሆን የሁለቱም ምክር ቤቶች 327 አባላት በሶስት ዙር ድምፃቸውን ሰጥተዋል። በመጨረሻው ዙር ተሰናባቹ ፕሬዚደንት መሐመድ አብዱላሂ ፋርማጆና ከሳቸው በፊት ፕሬዚደንት የነበሩት የአሁኑ አዲሱ ፕሬዚደንት ሐሰን ሼክ መሐሙድ የተወዳደሩ ሲሆን ሼክ መሐሙድ 214 ድምፅ ሲያገኙ መሐመድ አብዱላሂ ፋርማጆ 110 ድምፅ አግኝተው ተሸንፈዋል። ተሰናባቹ ፕሬዚደንት አዲስ ተመራጩን በሀገሪቱ ብሔራዊ ቴሌቪዥን በቀጥታ ስርጭት በተላለፈ ዝግጅት እንኳን ደስ ያለው ብለዋቸዋል። አላህ ዛሬ ምሽት ምርጫችንን ለማጠናቀቅ ስላበቃን እናመሰግናለን። የመረጣችሁኝንም ያልመረጣችሁኝንም አመሰግናችኋለሁ። ወንድሜን አዲሱን ፕሬዚደንት እንኳን ደህና መጡ፣ እንኳን ደስ ያለው እላለሁ ብለዋል ፋርማጆ። አዲስ ተመራጩ ፕሬዚደንት ወዲያውኑ ቃለ መሐላ ያፈጸሙ ሲሆን ጠቅላይ ሚኒስትር መሐመድ ሁሴን ሮብሌን የምርጫውን ሂደት ስለመሩ አመስግነዋል። ማህሙድ ባደረጉት አጭር ንግግር የፋርማጆን ደጋፊዎች አልቃወማቸውም፣ የበቀል አድራጎት አይኖርም፣ ልዩነቶች ካሉን በሀገሪቱ ህግ መሰረት እንፈታለን ብለዋል። አዲስ ተመራጩ ፕሬዚደንት እንደ አውሮፓውያን አቆጣጠር ከ2012 እስከ 17 ዓመተ ምህረት ድረስ ሀገሪቱን መምራታቸው ይታወሳል። በናይጄሪያ ሶኮቶ ክፍለ ግዛት የተማሪዋ መገደል የቀሰቀሰውን ተቃውሞ ተከትሎ የሰዓት እላፊ ታውጇል። ሶኮቶ ክፍለ ሀገር የኮሌጅ ተማሪዋ ዲቦራ ያኩቡ መገደሏን ተከትሎ የግድያው ተጠርጣሪዎች እንዲለቀቁ በመጠየቅ የቀጠለውን የተቃውሞ ሰልፍ ለማብረድ ነው ካለፈው ቅዳሜ ጀምሮ የ24 ሰዓት የሰዓት እላፊ ታወጀው። ተማሪዋን ነቢዩ መሐመድን የሚያንቋሽሽ መልእክት በማህበራዊ መገናኛ በዋትሳፕ አማካይነት አጋርታለች ተብላ ባለፈው ሐሙስ ተማሪዎች በድንጋይ ደብድበው ከገደሏት በኋላ አስከሬኗን አቃጥለዋል። ከተማሪዋ መገደል በተያያዘ ፖሊስ አርብ ዕለት ያሰራቸውን ሁለት ተማሪዎች እንዲለቅ ቅዳሜ በብዙ መቶዎች የተቆጠሩ ነዋሪዎች የተቃውሞ ሰልፍ ያካሄዱ ሲሆን ሁለት የካቶሊክ አብያተ ክርስቲያን ላይ ጥቃት አድርሰዋል። መኪናዎችና መደብሮች ላይም ጉዳት ያደረሱ ሲሆን ፖሊሶች አስለቃሽ ጋዝ ረጭተው በትነዋቸዋል። የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ ግድያውን አጥብቀው ያወገዙ ሲሆን ነጻ ምርመራ እንዲካሄድ ጠይቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ምክትል ፕሬዚደንትና የውጭ ጉዳይ ሚኒስትር ወደ አቡዳቢ ተጉዘዋል። በዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሃሪስ የተመሩ ከፍተኛ ባለስልጣናት ባለፈው አርብ በሞት ለተለዩት የተባበሩት የአረብ ኤሚሬቶች ፕሬዚደንት ሼህ ኻሊፋ ቢን ዛኢድ አልነህያን ቤተሰብ ሐዘን ለመግለጽ ነው ወደ አቡዳቢ የተጓዙት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም ወደዚያው የተጓዙ ሲሆን ሁለቱ የዩናይትድ ስቴትስ ከፍተኛ ባለስልጣናት አዲሱ ፕሬዚደንት ከሆኑትና በመካከለኛው ምስራቅ እንዲሁም አልፎም ተሰሚነት ካላቸው የሟቹ ፕሬዚደንት ወንድም ሼህ መሐመድ ቢን ዛኢድ አልነህያን ጋር ተገናኝተው ይነጋገራሉ ተብሎ ይጠበቃል። ጉብኝቱ የሻከረውን የአሜሪካና የተባበሩት የአረብ ኤሚሬቶች ግንኙነት ለማጎልበት መልካም አጋጣሚ እንደሚሆን ተንታኞች ይናገራሉ። ዩክሬን ካርኪቭ ላይ የሩሲያን ወታደሮች አጥቅተን መልሰናል ስትል አስታወቀች። በካርኪቭ ክፍለ ግዛት ወታደሮቿ በመልሶ ማጥቃት የሩሲያን ኃይሎች ወደ ኋላ መመለሳቸውንና ሩሲያ ድንበር ጋር መጠጋታቸውን የገለጸችው ዩክሬን። በሌላ በኩል ሩሲያ ፊንላንድና ስዊድንን ኔቶን የተቀላቀላችሁ እንደሆነ ትልቅ መዘዝ ይከተላል ስትል አስጠንቅቃለች። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሴርጌይ ሪያቢኮቭ አጠቃላይ ወታደራዊ ውጥረቱ ይባባሳል፣ ፊንላንድና ስዊድን የተሻለ ጸጥታም አይኖራቸውም ማለታቸውን የሩሲያ የዜና ማሰራጫዎች ጠቅሰዋል። የፊንላንድ ፕሬዚደንት ሳውሊ ኒኒስቶ እና ጠቅላይ ሚኒስትር ሳና ማሪን ሀገራቸው የኔቶ አባል ለመሆን እንደምታመለክት ትናንት ሄልሲንኪ ላይ በሰጡት መግለጫ ይፋ አድርገዋል። ስዊድንም ትቀጥላለች ተብሎ ይጠበቃል። ሩሲያ ፊንላንድን ለመበቀል ኤሌክትሪክ ኃይል አቋርጣባታለች። ከሩሲያ የምታገኘው 10% የኤሌክትሪክ ኃይል የነበረ ሲሆን አሁን ያንን ከስዊድን እያገኘች መሆኑ ነው የተመለከተው። ቀደም ሲል በፊንላንድና ስዊድን ኔቶ አባልነት ላይ ያላትን ስጋት ገልጻ የነበረችው ቱርክ በጉዳዩ ላይ በሯን እንደማትዘጋ ቅዳሜ ዕለት አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት በርሊን ላይ ከዩክሬን አቻቸው ዲሚትሮ ኩሌባ ጋር ተገናኝተው ተነጋግረዋል። ዋና ዋና የኔቶ አባል ሀገሮች ዲፕሎማቶች ለዩክሬን የሚሰጠውን እርዳታ መቀጠልንና የስዊድንንና የፊንላንድን የኔቶ አባልነት በሚመለከት በርሊን ላይ ተሰባስበው ተነጋግረዋል። ብሊንከን ለጋዜጠኞች በሰጡት ቃል
Allies were joined here in Berlin by the foreign ministers from Sweden and Finland. የስዊድን እና የፊንላንድ የውጭ ጉዳይ ሚኒስትሮች እዚህ በርሊን ውስጥ ከህብረቱ አባል አገሮች ሚኒስትሮች ጋር አብረው ነበሩ። ሁለቱ አገሮች የጋራ መከላከያ ህብረቱ ትልቅ ቦታ የሚሰጣቸው የቅርብ አጋሮች ናቸው። ሁለቱ አገሮች የኔቶ አባል ለመሆን ከፈለጉ ዩናይትድ ስቴትስ አጥብቃ ትደግፋቸዋለች።
ፊንላንድ ከሩሲያ ጋር ከ1300 ኪሎ ሜትር በላይ ርዝማኔ ያለው ድንበር አላት። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የጅምላ ግድያ ወደ ተፈጸመባት ወደ ኒውዮርኳ ባፈሎ ከተማ ይጓዛሉ። ባፈሎ ከተማ ውስጥ በሚገኝ የምግብና ሸቀጣ ሸቀጥ መደብር ውስጥ ቅዳሜ ዕለት 10 ሰዎች የተገደሉበትንና 3 ሰዎች የቆሰሉበትን ጥቃት ፕሬዚደንት ባይደን አጥቂው የጦርነት መሳሪያ ታጥቆና በጥላቻ ተሞልቶ የፈጸመው ሲሉ ገልጸውታል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ።
ቆንጂት ታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ግንቦት 8 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
መብት ነው ብለው የሚወሰዱት ነገሮች አንዳንዶቹ በጣም ያለፉ ናቸው። ምክንያቱም በወረርሽኝ ምክንያት ራስ መጎዳት አለ። አንድ ሰው እዛ ላይ የራሱን የኔ ህይወት ነው ብሎ ሊያስብ ይችላል። ይሄ ግን ሌላ ሰው ደግሞ መግደላል እና ያ ዋጋ አስከፍሏል። በጣም አሜሪካንን የሚመጥን አይደለም አስተሳሰቡ። ወደፊት የሚቀየር ይመስለኛል።
በዩናይትድ ስቴትስ በኮቪድ ሳቢያ ህይወታቸው ያለፈው ሰዎች ቁጥር ከአንድ ሚሊየን ማለፉን ተንተርሶ መንስኤዎቹንና አንድምታዎቹን የሚተነትነውን የምሽቱን የሐኪሙን ያማክሩ ዝግጅታችን ላይ የተወሰደውን የሰማችሁት። ሙያዊ ትንታኔውን የሚሰጡን የሳምባና የጽኑ ህሙማን ህክምና ባለሙያው ዶክተር አሰፋ ጅጃው መኮንን ናቸው። በሁለተኛው አጋማሽ ይጠብቋቸው። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የኢትዮጵያ ሰብአዊ መብቶች ኮሚሽን ጋብ ብሎ የቆየው የሰሜን ኢትዮጵያ ጦርነት ዳግም ሊያገረሽ እንደሚችል ስጋቱን በመግለጽ ሁሉም ተፋላሚ ወገኖች፣ የሲቪል ማህበራት፣ የመገናኛ ብዙሃን፣ የሃይማኖት መሪዎችና ጉዳዩ የሚመለከታቸው ሌሎች አካላት ለሰላማዊ መፍትሄ ጥረት እንዲያደርጉ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ከአሜሪካ ድምጽ ጋር በነበራቸው ቆይታ ከቅርብ ጊዜ ወዲህ ከተለያዩ ወገኖች የሚደመጡ መግለጫዎች የግጭትን መልሶ የማገርሸት አደጋ የሚያመለክቱ ናቸው ብለዋል። ጉዳዩን የተከታተለው እስክንድር ፍሬው ተከታዩ ልኳል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ያቀረበው የሰላም ጥሪ ያለፈው እንዳይደገም ከመስጋት የመነጨ መሆኑን ነው ዋና ኮሚሽነር ዶክተር ዳንኤል በቀለ ለአሜሪካ ድምጽ አብራሩት። ጥሪ ያቀረብነው የሰሜን ኢትዮጵያው ጦርነት ባለፉት በርካታ ወራት ያስከተለውን ቀውስ ከማወቃችን የተነሳ ነው በማለትም ነው የገለጹት። ከተወሰነ ጊዜ በኋላ በጦርነቱ መጠነኛ ፋታ መታየቱን በመግለጽም ያ በራሱ ተስፋ ሰጪ እንደነበር አስረድተዋል። ዶክተር ዳንኤል እንዳሉት ከቅርብ ጊዜ ወዲህ ግን ያንን ተስፋ ሰጪ ሁኔታ የሚቀይሩና ስጋት የሚደቅኑ ምልክቶች እየታዩ ነው።
ትንሽ የውጥረት መጨመር እና አንዳንድ ቦታዎችም ላይ መጠነኛ ግጭቶች መከሰታቸውን ተከትሎ ታሰበን ጉዳይ እንደገና ወደ ሌላ ግጭት ውስጥ የምንገባ ከሆነ ሊያስከትል የሚችለው የሰብአዊ መብት ቀውስ ነው። ካሳለፍነውም ነገር በመነሳት አሁንም ካለንበት አጠቃላይ ነባራዊ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታ በመነሳት አንዱ ተግባርና ኃላፊነታችን አድርገን የምንወስደው የሰብአዊ መብት ጥሰቶችን መከላከል ነው። ስለዚህ ይህንን በጣም ስላሳሰበን ጉዳዩ የሚመለከታቸው ወገኖች በሙሉ የበለጠ ትኩረት ሰጥተውት የሚቻለውን ጥረት ተደርጎ ይህንን አይነት ግጭት ዳግም ከማገርሸት ወይም ከመከሰት ልንከላከል ይገባናል የሚል መልእክት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በሳምንቱ መጨረሻ ያወጣው መግለጫ ለሀገር ውስጥ እንደዚሁም ለአህጉራዊና ዓለም አቀፍ ተቋማት የተለያዩ ጥሪዎችን ያቀረበበት ነው። ተፋላሚ ወገኖች፣ የሲቪል ማህበራት፣ የመገናኛ ብዙሃን፣ የሃይማኖት መሪዎችና ጉዳዩ የሚመለከታቸው ሌሎች አካላት ለሰላማዊ መፍትሄ ጥረት እንዲያደርጉ ጥሪ አቅርቧል። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ፣ የተባበሩት መንግስታት ድርጅትና የኢትዮጵያ ዓለም አቀፍ አጋሮች ደግሞ ጦርነትን ለማስቀረት፣ ውይይትን ለማመቻቸትና ሰላም ለማምጣት የሚደረጉ ብሔራዊ ጥረቶችን እንዲደግፉ ነው ጥሪ ያቀረበው። የፌዴራል መንግስት እንደዚሁም የአፋርና የአማራ ክልሎች ባለስልጣናት በበኩላቸው ወደ ትግራይ ለሚገባው ሰብአዊ ድጋፍ ሰላማዊ የሆነና ያልተገደበ መተላለፊያ የማመቻቸቱን ተግባር ከፍ እንዲያደርጉ ነው ኮሚሽኑ ጥሪ ያቀረበው። ኮሚሽኑ ለትግራይ ክልላዊ ባለስልጣናት በሚል ባስተላለፈው ጥሪ ሲቪሉ ህዝብ እጅግ አስፈላጊውን እርዳታ እንዲያገኝ ለማስቻል ለሚደረጉ የሰብአዊ ድጋፍ ጥረቶች ሁሉንም ትብብር እንዲያደርጉ ጠይቋል። ይህ ደግሞ ሰብአዊ እርዳታ የሚተላለፍባቸውን የአጎራባች ክልሎች አካባቢዎች አለመቆጣጠርንና እርዳታ የሚያመላልሱ መኪናዎችን አለመያዝን እንደሚጨምር ኮሚሽኑ ጠቁሟል። ዋና ኮሚሽነር ዶክተር ዳንኤል በቀለ እንዳሉት ጥሪው የቀረበው ሁሉም ወገኖች ጦርነት ዳግም እንዳያገረሽ ለመከላከል እንዲሰሩ ለማሳሰብ ነው። ጦርነት ሊያገረሽ ይችላል የሚል ስጋት የደቀኑት ሁኔታዎች የትኞቹ እንደሆኑ ማስረድተዋል።
አንደኛው ያው በግጭቱ ተሳታፊ የነበሩ ወገኖች በተለይም ደግሞ ያው በትግራይ ክልል ባለስልጣኖች፣ በአማራ ክልል ባለስልጣኖች፣ በፌዴራል መንግስት ባለስልጣኖች መደመጥ የጀመሩ መግለጫዎች እና ቃላቶች ናቸው። ከሁሉም ወገኖች ከቅርብ ጊዜ ወዲህ መግለጫዎች መውጣት ጀምረዋል። እነዛ መግለጫዎች ደግሞ የጦርነትን ወይም የግጭትን መልሶ የማገርሸት አደጋ የሚያመለክቱ ናቸው። አንደኛው ይሄ ነው። ሁለተኛው ከቅርብ ጊዜ ወዲህ ወደ ትግራይ ክልል የሚሄደው የሰብአዊ እርዳታ አቅርቦት በተወሰነ መጠን የተሻሻለ ቢሆንም ገና ሙሉ ለሙሉ ፍላጎትን በሚያሟላ መልክ ባለመሆኑ ለግጭት ምክንያት ሊሆን እንደሚችል ከዚህ በፊትም በተደጋጋሚ ስናነሳው የነበረ ስለሆነ ይሄ መሻሻሉ ጥሩ ሆኖ፣ ነገር ግን በፍላጎቱ መጠን የተሟላ መሆንበት የሚለውን መሰረት በማድረግ የሰብአዊ እርዳታ አቅርቦቱ ገና በሚፈለገው መጠን የተሟላ አለመሆኑን ግምት ውስጥ በመክተት ነው።
የሰብአዊ ድጋፍ መተላለፊያ መስመሮችንና የሚያጋጥሙ ችግሮችን በተመለከተ የኢትዮጵያ ፌዴራል መንግስትና ህወሓት የሚሰጧቸው ምክንያቶች የተለያዩ ናቸው። ህወሓት ወደ አጎራባች ክልሎች በመግባት የእርዳታ መተላለፊያ መስመሮችን ዘግቷል በሚል የሚከሰው የኢትዮጵያ ፌዴራል መንግስት ይህም ሆኖ አስፈላጊ ጥረቶች መደረጋቸውን ይገልጻል። ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መንግስት የሰብአዊ ድጋፍ መተላለፊያ መስመሮችን በተመለከተ ከረጂ ድርጅቶች የሚነሱ ጥያቄዎችን ሙሉ በሙሉ ፈቷል ብለዋል። ትግራይን በማስተዳደር ላይ የሚገኘው የህወሓት መሪዎች በበኩላቸው ለሰብአዊ ድጋፍ አቅርቦት እንቅፋት ሆኗል በሚል መንግስትን በተለያዩ ጊዜያት ወንጅለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የግጭት ስጋት ለመኖሩ ምልክቶች በማለት የጠቀሱት የቅርብ ጊዜ መግለጫዎችንና በሰብአዊ ድጋፍ ሂደት ላይ ያሉ ልዩነቶችን ብቻ አይደለም መሬት ላይ ያሉ በማለት የጠቀሷቸውም አሉ።
ሶስተኛ፣ የተወሰኑ አካባቢዎች የወታደራዊ እንቅስቃሴዎች መታየታቸውን ምክንያት በማድረግ ነው። አራተኛ፣ በተለይ ትግራይ ክልል አካባቢ በተወሰነ መጠን በግዳጅ ላይ የተመሰረተ የወታደሮች ምልመላ ካሄድ የጀመረ መሆኑንም ታማኝ የሆኑ መረጃዎችን ማግኘት መጀመራችንን መሰረት በማድረግ ነው። ስለዚህ እነዚህ ሁሉና ሌሎችም ምናልባት በአጭር ጊዜ ውስጥ ዘርዝሬ ለመጨረስ የማልችላቸው ነገር ግን የግጭት ወይም የጦርነት ሁኔታ ሊከሰት እንደሚችል ዝግጅት የተደረገ መሆኑን የሚያመለክቱ ነገሮች መኖራቸው እና በመሬት ላይ ያለው ችግርም ደግሞ ገና ዘላቂ መፍትሄ ሳያገኝ የቆየ መሆኑ ማለት ነው። በአንድ በኩል ዘላቂ ሰላማዊ መፍትሄ፣ በሌላ በኩል ደግሞ የሰብአዊ እርዳታ አቅርቦት መሻሻል እና የመሰረታዊ አቅርቦቶች ወደ ነበሩበት ሁኔታ መመለስ ገና እልባት ያላገኘ ስለሆነ ይሄ መለወጥ የሚገባው ነገር ሳይለወጥ በአንጻሩ ደግሞ እነዚህ አይነት ምልክቶች መታየታቸው የግጭት አደጋን የሚያሳይ ነው ብለን ነው ይህንን ምክረ ሀሳብ ያቀረብነው።
በትግራይ ክልል አስገዳጅ የውትድርና ምልመላ ይካሄዳል በሚለው መረጃ ላይ ሮይተርስ የጠቀሳቸው የህወሓት አመራር አባል ፕሮፌሰር ክንድያ ገብረ ህይወት አንዳንድ የበታች ባለስልጣናት ሰዎች ለውትድርና እንዲመለመሉ ለማስገደድ የቤተሰብ አባላትን አስረው እንደነበር ጠቁመዋል። እንደዚህ አይነት ሁኔታ አልፎ አልፎ ብቻ የሚያጋጥም መሆኑን በመግለጽም የታሰሩት ተፈተዋል፣ ባለስልጣናቱም ተቀጥተዋል በማለት አስተባብለዋል። ከኢትዮጵያ መንግስት በኩል በዚህ የትግራይ አስገድዶ ምልመላ ዘገባ ላይ በይፋ የተሰጠ አስተያየት የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ በማውጣት ብቻ እንደማይወሰን የገለጹት ዋና ኮሚሽነር ዶክተር ዳንኤል በቀለ ለሰላማዊ መፍትሄ ጥረት ማድረጉን እንደሚቀጥልም ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችን ነበር። የትንታኔው መጽሔት ይቀጥላል። በአፋር ክልል ዞን አንድና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን አጎራባች አካባቢዎች የሚከሰተውን የጸጥታ ችግር በመቅረፍና በችግሩ ምክንያት የተዘረፉ ንብረቶችን በማስመለስ ሂደት ላይ በነበሩ የሁለቱም ወገን አመራሮች ላይ ለጊዜው ማንነታቸው አልታወቀም የተባሉ ታጣቂዎች በሰነዘሩ ጥቃት ከአራት የማያንሱ ሰዎች ሳይሞቱ እንዳልቀረና ወደ 10 የሚጠጉ ደግሞ የመቁሰል አደጋ እንደደረሰባቸው ተገለጸ። ጥቃቱ ከትላንት በስቲያ ቅዳሜ ዕለት የተፈጸመ ሲሆን የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ቢሮ ግጭቱ የብሔር መልክ እንዳይዝ በተደረገው ጥንቃቄ አሁን አካባቢዎቹ በአንጻራዊ ሰላም ላይ ይገኛሉ ብሏል። የኦሮሞ ብሔረሰብ ዞን ድንበርተኛ የሆነው የአፋር ክልሉ አድአር ወረዳ በበኩሉ ድርጊቱ ሁለቱንም ወገኖች ለማጥፋት ሆን ተብሎ የታቀደ ነበር ሲል አስታውቋል። ድርጊቱን የፈጸሙት አካላት ግን ለጊዜው ማምለጣቸው ነው የተገለጸው። መስፍን አራጌ ዝርዝር አለው።
የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሐሰን ለአሜሪካ ድምፅ እንዳስታወቁት በተለያዩ ጊዜያት አፋርንና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንን በሚያጎራብቱ አካባቢዎች በግጦሽና በውሃ ምክንያት ግጭቶች ይከሰቱ ነበር። ለሰዎች ሞትና አካል ጉዳት፣ ለንብረቶች ውድመትና ሰላም እጦት ምክንያት የሆነውን ግጭት ለማስወገድ ከትናንት በስቲያ ቅዳሜ ዕለት በባቲ ወረዳ ስር ባለውና አፋርን በሚያጎራብተው ጨቆርሲ እየተባለ በሚጠራው አካባቢ አመራሩ በሁለቱ ህዝቦች መካከል ሰላም ለማስፈን የተዘረፉ ንብረቶችን ለማስመለስ ጥረት እያደረገ ባለበት ሰዓት ጥቃት ተሰንዝሮበታል ብለዋል።
የኛ ዞንና የክልሉ አፋር ክልል በጣም ጥሩ ግንኙነት አለው። ዞን ለዞን ዞን አምስትም ዞን አንድም ጋር ጥሩ ግንኙነት አለን። በጣም ተሰርቷል። በወረዳ ደረጃም አዳአረን፣ ጭፍራን፣ እኛን ባቲን፣ ጂሌን፣ አርጡማን ሁሉን የማገናኘት ስራ እየሰራን አለ ነው የፌዴራል ፖሊስና መከላከያ አካላት ባሉበት የዛ ቀጣይ ክፍል የሆነ ጨቆርት የሚባል ቀበሌ ላይ አፋር ወንድሞቻችን እና የኛ ባቲ ወረዳ ወንድሞቻችን በጋራ እርቀ ሰላም የማውረድ ንብረቶችን የማመላለስ ኮሚቴዎችን የማገናኘት ህዝብን የማገናኘት ስራ ላይ ነው የዋሉት። ኮሚቴዎች አሉ። የሀብት አስመላሽ ኮሚቴ አለ። የእርቀ ሰላም ኮሚቴ አለ። ፕሮግራሙን እየሰሩ ባሉበት ሰዓት ነው ድንገት ከየት መጣ የማይባል ተኩስ እንግዲህ የተከፈተባቸው ማለት ነው በሁለቱም አካላት ላይ። በዛ ምክንያት የኛ ጸጥታ ምክትል ኃላፊው ህይወቱ አልፏል። የምንሻ ኃላፊው ክፉኛ ቆስለዋል። በአፋር ወንድሞቻችን በኩልም እንግዲህ የተጣራ መረጃ በእነሱ በኩል የሚገኝ ቢሆንም ሁለት ሰዎች ህይወታቸው አልፏል ይባላል። በአጠቃላይ አንድ አራት አምስት ሰው ቆስሏል።
በእለቱ በባቲ ወረዳ ጨቆርሲ ቀበሌ ላይ የአመራር ለአመራር እና የህዝብ ለህዝብ ውይይቶችን ሲመሩ እንደነበር የሚናገሩት በአፋር ክልል አውሲረሱ ዞን የአድአር ወረዳ ትምህርት ጽህፈት ቤት ኃላፊ አሊ ኮሎይታ አህመድ በተመሳሳይ ሁኔታ መልካም የሚባለውን የምክክርና የውይይት መንፈስ ያደፈረሰ ጥቃት መሰንዘሩን አረጋግጠዋል።
በአጋጣሚ ቅዳሜ ዕለት ያው የቡሲዲማ ቀበሌ ዛው አዋሳኝ ስለነበረ ያው ያይም ስለነበርኩኝ ከሰላምና ጸጥታ ባላፊና ወይ ከወረዳው ጋር ሆነን እና የወረዳው የፖሊስ አለቃ ሻለቃው ጋር አራት አመራር በመሆን እና እዛ ያሉ የማህበረሰብ ክፍሎችን አሁን ብዙ ጊዜ በአመራር ደረጃ እንገናኛለን እናወራለን። ብዙ ጊዜ ክፍተት ያለው ታች ስለሆነ ታች ያለው ማህበረሰብ አገናኝታችሁ አዋያታችሁ እርስ በርስ ያለውን ሁኔታ እርቅ የማውረድ ሁኔታ ነበረ የምሰራውና አጋጣሚ ሆኖ በዛን ቀን ጥሩ የሚባል ውይይት አድርገን በጣም እንደውም በጣም የሚያረካ ውይይት አድርገን ብዙ እርስ በርስ እንትን ብሎ የነበረበት ታይም ነውና እኛም ስራችን በቃ ልፋታችን ውጤት አገኘ ባልንበት ታይም ነበረና ይሄ ጉዳይ ተከሰተው።
በጥቃቱም እሳቸው ላይ የደረሰውን ጉዳት ጨምሮ የሞቱና የቆሰሉ መኖራቸውን ተናግረዋል።
አፋር ማህበረሰቦችና ዛው የኦሮሞ ዘኖች የሚኖሩ ካላርለ አንተ እዛ ጠጣ እኔ እዚህ ላጠጣ በሚል ማለት ነው ህዝቡ ራሱ ነበረ የወሰነው ቦታውን የከፈለው እርስ በርስ በደንብ እስከሚገናኙ ድረስ። እንደውም የጠፉባቸው ግመሎች ብለው ሁለት ግመል አምጥተውልን ነበረ ወደ ባቲ ክልል የገባ ነበረና ሁለት አምጥተውልን ያው ቀሪ አለ ብለን ግን ቀሪውም በሌላ ጊዜ የሰላም ኮሚቴዎች አሉ በእነዛ ኮሚቴ አማካኝነት እንደሚመጣ ቃል ተግባብተን እኛ አመራሩ ከሚሄዱ በፊት የመጣውን ህዝብ እንሸኝ ብለን ገና አንድ አስር ሜትር እንኳን ብዙም አልሄድም ነበረና ጦርነቱ ሲከፈትብን እኔ ራሱ የተመታው እግሬ ላይ ነበረና።
እርሶ ተመተዋል እግሮት ላይ?
አዎ አሁን ራሱ በራሴ አልንቀሳቀስም። ሁለት ሰው ይሁን ሶስት ሰው ሞቷል። ወደ 8-9 ቆስለታል።
ክስተቱን ያልተጠበቀና አስደንጋጭ ሲሉ የሚገልጹት የኦሮሞ ብሔረሰብ አስተዳደር ዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ በበኩላቸው በተለይ በሁለቱ ህዝቦች መካከል ያለውን ግንኙነት ለማጠናከር እየተሰራ ባለበት ሰዓት ጥቃት መሰንዘሩ ሌላ ተልኮ ያላቸው አካላት እንደፈጸሙት ማሳያ ነው በማለት ያስረዳሉ።
የአፋር ወንድሞቻችን ቁርጠኛ ናቸው ለሰላሙ፣ የኛ አመራሮች ቁርጠኛ ናቸው። በጥሩ ሁኔታ እየተሰራ ባለበት ሰዓት ነው እንግዲህ የሁለቱን ህዝብ ሰላም የማይፈልጉ እርቅ የማይፈልጉ አካላት እንግዲህ በኋላ በህግ እየተጣራ የሚሄድና ጉዳዩ ማንፈጸሙ የሚለው እየተጣራ የሚሄድ ቢሆንም እነዚህ ጉዳቶች ደርሰዋል።
ጥቃቱን የሰነዘሩ ሰዎች በቁጥጥር ስር የዋሉ ወይም ደግሞ ያሉበት ሁኔታ የሚታወቅበት ነገር ይኖር ይሆን?
ይሄ ምክክር መድረኩ ከወረዳ አልፎ ቀበሌዎች ላይ ነው። ቀበሌ ደግሞ እንደምታውቀው ራቅ ይላል። ድንበር ላይ አካባቢ ላይ ያሉ ቀበሌዎች ናቸው። ለአፋርም ለኦሮሞ የኦሮሞ የእኛ ዞን ቀበሌ ቢሆንም ጫፍ ድንበር ላይ ያለ አካል ነው። ባልታሰበ ሁኔታና ባልተደራጀ መልኩ በሰላም ነው ተብሎ እንግዲህ ብዙ መድረኮች ተካሂደዋል። እዛ አካባቢ ላይ በተደራጀ መልኩ ተፈጸመ ጥቃት ስለሆነ አምልጠዋል። እንግዲህ ተያዘም አካል የለም ለጊዜው ቀበሌ ላይ ስለሆነ ያን ያክል የመከላከያም የፌዴራል ፖሊስም አካል እዛ ላይ አይገኝም። የቀበሌ መድረኮች እዛ ባሉ የቀበሌ ሚኒሻዎችና ታጣቂዎች አልፎ አልፎ በአካባቢ ፖሊሶች ናቸው የሚጠበቁት ውይይቶች ሲደረጉ። ይሄ አካል ደግሞ ፈጥኖ እነዚህን አካል በቁጥጥር ስር ለማዋል አልቻለም። ተደናግጠው ነገሩ በጣም የሚያስደነግጥና አስከፊ ስለነበረ ለጊዜው አልተያዙም። ዞሮ ዞሮ ግን ከመንግስት ቁጥጥር ስር የሚያመልጥ አይደለም።
አቶ አሊ ደግሞ በእርግጠኝነት መናገር ባይቻልም ጥቃቱን የፈጸሙት አካላት ማን እንደሆኑ አመላካቾች አሉ ባይ ናቸው።
በተለይ ሸኔ ሊሆን የሚችል አመለካከት ነው ያለኝ እና የሸኔው እዛ ማሰልጠኛ ራሱ አላቸው ነው የሚባለው እና ከባቲ ወረዳ ቀበሌዎች ውስጥ አስቸጋሪ ቦታ የሚባለው እሱ ነው እና ለዚህም ሲባል የሆነ ሸታ የሆነ ሸኔ ታጣቂዎች እንደሆነ ምንም አያጠራጥርም። ለይተውም አልመቱም፣ በቃ ዝም ብሎ ነበረ የእነሱንም የእኛንም ጭምር የመቱት እና ይህም ከእነሱ የሚያሳየው ነጥለው ለመምታት የፈለጉት ሳይሆን በቃ በጅምላ ነበረ የፈለጉት።
የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና የኦሮሞ ነጻነት ሰራዊት በማለት ራሱን የሚጠራው አካል ከሰብአዊ ጥቃት ጋር ተያይዘው የሚሰነዘሩበትን ክሶች በተደጋጋሚ ማስተባበሉ ይታወሳል። በሌላ በኩል ክስተቱ የብሔር መልክ እንዳይዝ ጥረቶች መደረጋቸውን አቶ ጀማል ጠቁመዋል።
እንግዲህ ጉዳት ወደ ህዝብ ለህዝብና ወደ ብሔር ግጭት እንዳይሄድ ሌሊቱን እዛ ቦታ ላይ ተገኝተን የማረጋጋት በአፋር ክልል ወንድሞቻችንም ጋር የተደዋወልን ጉዳዩን የማረጋጋት ስራ የተጀመረው የሰላም ሂደት እንዳይቋረጥና እንዲቀጥል የማድረግ ስራ እየሰራ ነው ያለ።
ለጊዜው ጥቃቱ ተሰነዘረበት የተባለው አካባቢ የሁለቱም ህዝቦች ከብቶቻቸውን እንዳያስጠጉ በማድረግ ግጭቶች እንዳይፈጠሩ መሰራቱን ያመለከቱት አቶ አሊ ደግሞ ተከታዩን አክለው ተናግረዋል።
ማንም ምንም ያደር እኛም ብንቆስል ብንሞትም የማህበረሰብ ግንኙነት ይቀጥላል እንጂ በዚህ የሚቋረጥ ነገር አይደለም። እንደ ማህበረሰብ፣ እንደ ወረዳ አመራር፣ እንደ ክልል፣ እንደ ዞን መስራት ያለብንን ስራ ለወደፊትም እንሰራለን። ጥቂት እና ስግብግብ ቡድኖች በሚሰሩት ጥፋት ነገሮች ይቋረጣሉ ማለት አይቻልም።
በጥቃቱ ህይወታቸው ያለፉ አመራሮች የቀብር ስነ ስርዓት መፈጸሙንና ጉዳት የደረሰባቸውም የህክምና ክትትል እያደረጉ መሆናቸውን የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። Thank you.
በተከታዩ ዘገባችን የምናልፈው ደግሞ ወደ ትግራይ ክልል ነው። የሰባይ ድጋፍ የጫኑ ተጨማሪ 85 ተሽከርካሪዎች ወደ ትግራይ ክልል መግባታቸውንና 130 ተሽከርካሪዎች ደግሞ በጉዞ ላይ መሆናቸውን የዓለም ምግብ ፕሮግራም አስታውቋል። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID ዋና አስተዳዳሪ ሳማንታ ፓወር በበኩላቸው ለእርዳታ አቅርቦት ምቹ ሁኔታዎች ከመፍጠር አንጻር መሻሻሎች መኖራቸውን ገልጸው፣ ሆኖም በየሳምንቱ በመቶዎች የሚቆጠሩ የሰባይ ድጋፍ የጫኑ ተሽከርካሪዎች ወደ ክልሉ መግባት አለባቸው ብለዋል። የተለያዩ ረዴት ድርጅቶች በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎች ወደ ከፍተኛ ረሃብ በተጠጋ ሁኔታ ውስጥ መሆናቸውን መግለጻቸውን እንደቀጠሉ ሲሆን፣ ወደ ክልሉ የሚገባው የእርዳታ መጠን አሁንም ድረስ አነስተኛ ነው ይላሉ። ለዚህም በፌዴራል መንግስትና በህወሓት መካከል ያለው መወነጃጀል እንደቀጠለ ነው። ኬኔዲ አባተ ዝርዝር አለው።
የዓለም ምግብ ፕሮግራም የጭነት መኪናዎች በትግራይና አፋር ላሉ ተጋላጭ ማህበረሰቦች እርዳታ የማድረስ ጉዟቸውን መቀጠላቸውን በትዊተር አድራሻው የገለጸው ድርጅቱ የሰብአዊ እርዳታ የጫኑ ተጨማሪ 85 ተሽከርካሪዎች መቀሌ መግባታቸውን አስታውቋል። 130 ተሽከርካሪዎች ደግሞ በጉዞ ላይ መሆናቸውን አመልክቶ፣ ይህም እንደ ጎርጎሮሳውያኑ በ2022 በአንድ ጊዜ በጉዞ ላይ የሚገኝ ትልቁ ቁጥር መሆኑን ነው የገለጸው። ባለፈው አርብ ግንቦት 5 በትዊተር አድራሻቸው ባወጡት መረጃ በእለቱ 90 ተሽከርካሪዎች ወደ ትግራይ ክልል በጉዞ ላይ መሆናቸውን የጠቀሱት የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዋና አስተዳዳሪ ሳማንታ ፓወርም መንግስት ለሌሎች ተጨማሪ ተሽከርካሪዎችም ሙሉ ፈቃድ መስጠቱን ገልጸው ነበር። ለእርዳታ አቅርቦቱ ምቹ ሁኔታ ከመፍጠር አንጻር መሻሻሎች መኖራቸውንም ባለፈው ሳምንት ያነሱት ዋና አስተዳዳሪዋ በየሳምንቱ በመቶዎች የሚቆጠሩ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው አመልክተው የአጋሮች ቁጥር በመጨመር ላይ መሆኑንም ተጠቅሰዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉም ባለፈው ቅዳሜ ለሀገር ውስጥ መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ በየብስና በአየር የሚደረገው የሰብአዊ እርዳታ ተጠናክሮ ስለመቀጠሉ ተናግረዋል።
በትግራይ ክልል በአስቸጋሪ ሁኔታ ውስጥ የሚገኙ የክልሉን ነዋሪዎች ለመታደግ ሲባል የግጭት ማቆም ውሳኔን ተከትሎ በየብስም በአየር ትራንስፖርትም የሚጓጓዘው የሰብአዊ እርዳታ አሁንም ተጠናክሮ ቀጥሏል። የእርዳታ ፍሰቱም የተሳለጠ ለማድረግ መንግስት ከረጂ ድርጅቶች በኩል የሚነሱ የትኞቹንም አይነት ጥያቄዎች በተሟላ መልኩ ፈቷል።
ይሁንና በትግራይ ክልል 6.3 ሚሊዮን ህዝብ የምግብ ድጋፍ ይፈልጋል የሚሉት የክልሉ የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ሰሞኑን ከቪኦኤ ጋር ባደረጉት ቆይታ ወደ ክልሉ እየገባ ያለው እርዳታ ተስፋ ሰጭ መሆኑን ጠቅሰው፣ ሆኖም እጅግ አነስተኛ እንደሆነ ያስረዳሉ።
በ2021 በፈረንጅ አቆጣጠር ወይም አምና 2013 6.3 ሚሊዮን ተረጂ በትግራይ ክልል ውስጥ አለ ብሎ የፌዴራል መንግስት ከለጋሽ ድርጅቶች ጋር አጽድቆታል። የሚያስፈልገው ምግብ 5% 1% እየመጣ አይደለም። ጥሩ ነገር፣ ተስፋ የሚሰጥ ነገር አለ። ለሂማኒታሪያን አክሰስ ተብሎ ወይ ደግሞ ለእርዳታ ሰጪ ድርጅቶች በትክክል እርዳታቸው እንዲያሳልፉ ተብሎ የተደረገ ስምምነት፣ የተኩስ አቁም ስምምነት መኪኖቹ በማለፋቸው ትልቅ ዜና ነው። ለምን ከእንግዲህ መኪኖች መምጣት ይችላሉ የሚል ተስፋ ስለሚያስይዝ ስለሚያሰንቅ ማለት ነው። በይዞታው የመጣው ግን በጣም አስደንጋጭ ነው። ኢቭን አሁን የመጣው ምግብ ትንንሾቹ ማለት ነው፣ በቃ የፈለገ አንድ መኪናም ትሁን ምናምን ትሁን ወደ ህብረተሰቡ መድረስ አለበት ብለን ለማሰራጨት እየሞከር ነው። ትልቅ ቅሬታ እየፈጠረ ነው። ማለት ማን ከማን ጋር ትለያለህ? የባሰው ብለህ ስታስቀምጥ መፍረድ በጣም ያስጨንቃል። ታች እህል ለማሰራጨት የተሰማራው ሰውን በጣም ነው የሚቸገረው። ካሁን ከመቶ ምናምን አካባቢ የመጡ መኪኖች አሉ። እነዚህ የሚይዙት ሁሉም ምግብ ቢሆን ራሱ አንድ ነገር ነው። የእነዚህ 10 እጥፍ ቢመጣ ኖሮም ምንም የሚሸፍነው ነገር የለም። ቀን ከቀን በጣም እየተባባሰ ነው ያሉት። በየዙሩ 107,000 ሜትሪክ ቶን ወይ ደግሞ 1,070,000 ያስፈልጋል ብሎ ፌዴራል መንግስት ያጸደቀው ነው ሪፖርቱ። ይህኛው እንግዲህ ከሐምሌ እስካሁን የዚህ ግማሽ ያንዷ ወር ግማሽ አልመጣም።
ዶክተር አትንኩት ለአቅርቦቱ ማነስ የፌዴራሉን መንግስት ነው ተጠያቂ የሚያደርጉት። አንዳንድ የእርዳታ ድርጅቶችም ከዚህ ቀደም በሚሰጧቸው መግለጫዎች መንግስትን ተጠያቂ ሲያደርጉ ይደመጣሉ። በትግራይ ክልል የምግብ ድጋፍ የሚፈልጉ ሰዎች ቁጥር ዶክተር አትንኩት እንደሚሉት 6.3 ሳይሆን 5.2 ሚሊዮን መሆኑን ባለፈው አርብ ለቪኦኤ የገለጹት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ በበኩላቸው መንግስት ሁኔታዎችን በማመቻቸት በኩል ኃላፊነቱን በመወጣት ላይ እንደሚገኝ በመግለጽ የሚቀርቡ ክሶችን አይቀበሉም።
በትግራይ በኩል 5.2 ሚሊየን ህዝብ ነው ድጋፍ የሚፈልገው። 5.2 ሚሊየን ህዝብ እንዲደገፍ ከአጋር አካላት ጋር በተደረገ ስምምነት ከጥሬ ገንዘብ ጀምሮ መድኃኒትን ጨምሮ ምግብ የተመጣጠነ ምግብ ነች ያለውን ድጋፍን በተመለከተ ይሄው እየተላከ ነው። ይሄ እኮ አሁን እየተሳተፉ ያሉት እነማን ናቸው? ዓለም አቀፍ ድርጅቶች ናቸው። ዓለም አቀፍ ድርጅቶች ደግሞ ሲሳተፉ ዓለም አቀፍ ስታንዳርዱን የጠበቀ ነገር ያደርጋሉ ብለን ነው የምታስበው? ሌላ ትንኮሳና የሀገርን ገጽታ ለማበላሸት ካልሆነ በስተቀረ እነዚሁ አጋር አካላት የሚረዱት 15 ኪሎ ለአንድ ሰው ምግብ መስጠት አለብህ፣ 0.45 ሊትር ዘይት መስጠት አለብህ፣ 1.5 ኪሎ ግራም ጥራጥሬ እንዲሁም አልሚ ምግብም አብሮ ይላካል። ይሄን በማድረግ በኩል የሚሳተፉትም እነሱ ስለሆኑ ተባባሪ የሆኑትም እነሱ ስለሆኑ ይሄንኑ ያደርጋሉ ብለን ነው የምናስበው። በየብስና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የነሱ አቅርቦት ማነስ ካልሆነ በስተቀር የኢትዮጵያ መንግስት የትም ቦታ ከልክሎ የማያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩልህ መልኩ ነው። በቂ ድጋፍ አላደረግንም ካሉ ራሳቸውን መክሰስና መውቀስ።
ለሰብአዊ እርዳታ አቅርቦት መስተጓጎል የፌደራሉ መንግስትና ህውሃት አሁንም ድረስ አንዳቸው ሌላኛቸውን ተጠያቂ ማድረጋቸውን ቀጥለዋል። ለእርዳታ አቅርቦቱ ምቹ ሁኔታ ለመፍጠር በሚል የህውሃት ኃይሎች የአፋር ክልልን ሙሉ በሙሉ ለቀው ስለመውጣታቸው የሚገልጹት ዶክተር አትንኩት መዝገቡ ለችግሩ በመንግስት ላይ ጣታቸውን ይቀስራሉ።
እንግዲህ እንደ ሰበብ አስባብ ሲቀርብ የነበረው አፋር አብዓላና ሬብት አካባቢ አላችሁ እና ትንሽ ዲስኮምፎርት አለ፣ መኪኖች በስነስርዓት ሊያልፉ አይችሉም ሲባል የነበረው ይህንን ሙልጭ አድርገን ምክንያት እንዲያጣ ነው ያደረግነው። ከእንግዲህ በኋላ በእኛ ሳይድ የሚጠበቅ ነበር። ኮንቬዮቹ በሙሉ በፌደራል መንግስት ነው የሚጠበቀው ማለት ነው። ከእኛ ሳይድ ምንም ነገር የቀረ ነገር የለም፣ ምንም ምክንያት ነገር የለም። አፋርም ውስጥ የለን፣ ሬብት የለንም፣ አብዓላ የለንም። ስለዚህ መኪኖች ማለፍ ይችላሉ። ኳሱ ያለው በፌደራል መንግስት ነው።
ይህን የማይቀበሉት ዶክተር ለገሰት ሁሉ ግን የህውሃት ኃይሎች አሁንም በአፋር ክልል መኖራቸውን ነው የሚናገሩት።
በትግራይ ወራሪ ኃይል የእርዳታ ማጓጓዝ ስራው እንዳይሳለጥ እንቅፋት እየሆነ ይገኛል። የእርዳታ እህል ለማሳለጥ ሲባል ከአፋር ክልል ወጥተናል በሚል የዓለም አቀፉን ማህበረሰብ ለማደናገር የሚረጩትም ወሬ መሰረተ ቢስ ነው። አሁንም በአፋር ክልል ከበረሃሌ፣ ኮኖባ፣ አብዓላ፣ መጋሌ ወረዳዎች አለቀቁም። በአማራ ክልልም የያዙትን የአድርቃይ፣ ጸለም፣ ተበርገሌ እና ሌሎች አካባቢዎች እንደያዙ ይገኛሉ።
ወደ ትግራይ ክልል የሚደረገው የእርዳታ አቅርቦት ለማነሱ የፌዴራል መንግስትና ህውሃት ጣታቸውን በሚቀሳሰሩበት በአሁኑ ወቅት ታዲያ ትግራይ ውስጥ በመቶ ሺዎች የሚቆጠሩ ሰዎች ወደ ከፍተኛ ረሃብ በተጠጋ ሁኔታ ውስጥ እንደሚኖሩ የረድኤት ድርጅቶች ይናገራሉ። በአሁኑ ወቅት ከአቅርቦት አንጻር መሻሻሎች መኖራቸውንም የሚያነሱት ድርጅቶቹ ይህ ተግባር ተጠናክሮ ሊቀጥል ይገባል ይላሉ። በሌላ በኩል በአፋርና አማራ ክልል ለሚገኙ የአስቸኳይ ጊዜ ድጋፍ የሚያስፈልጋቸው ሰዎችም የተለያዩ አቅርቦቶች እየተከፋፈሉ እንደሚገኙ የገለጸው የዓለም ምግብ ፕሮግራም በአሁኑ ወቅት ወደ ሰሜን አፋርም የምግብ ድጋፍ በማጓጓዝ ላይ እንደሚገኝና በቀጣዮቹ ቀናት ውስጥ ለ36,000 ሰዎች ድጋፉ እንደሚደርስ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ደግሞ ወደ ጎዴ አምርተን በዛ ያለውን የድርቅ ሁኔታ እንመለከታለን። በእርግጥ ድርቅ ለአፍሪካ ቀንድ አዲስ ነገር አይደለም። ባለሙያዎች እንደሚሉት ግን በአየር ንብረት ለውጡ ሳቢያ በኢትዮጵያ፣ ኬንያና ሶማሊያ ሰብሎች እየወደሙና ከብቶች እያለቁ ሲሆን ድርቁ ተደጋግሞ የሚከሰትበት መንገድ እየጨመረ መጥቷል። ኢትዮጵያ ውስጥ የተባበሩት መንግስታት የዓለም ምግብ ድርጅት በድርቁ የተጠቁትን መመገብ ብቻ ሳይሆን ድርቁን ለዘለቄታው መቋቋም የሚችሉ ማህበረሰቦችን በመርዳት እየሰራ ነው። ሊንዳ ጊፍታሽ በጎዴ ኢትዮጵያ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ሀዋ አብዲ ዋሌ በብዙ የድርቅ ክስተቶች ውስጥ ያለፉ በሰባዎቹ ዕድሜ ክልል ውስጥ የሚገኙ ሴት ናቸው። ይሁን እንጂ እስከ ዛሬ ድረስ 4 የዝናብ ጊዜዎች በተከታታይ ሳይመጡ የቀሩበትን ጊዜ አያስታውሱም።
ወቅትን ፈረቅ ወይም ባውድሐያ ፈረቅ ወይም ባውድሐያ ሀዳ ዒድ ወይ ድርቂ ችርተ
ዋሌ ትልቅ ልዩነት እያየች መሆኑን ትናገራለች። በመጀመሪያዎቹ ዓመታት ሰዎች ብዙ ዝናብ ይመለከቱ፣ እንስሳትም ብዙ ወተት ይሰጡ ነበር። በጣም ትልቅ ልዩነት አለው።
የዓለም ምግብ ድርጅት የእሳቸውን መንደር እየረዳ ያለው ድርቁ ያስከተለውን ቀውስ እንዲቋቋሙ ብቻ ሳይሆን ለረዥሙ ጊዜ ራሳቸውን መልሰው እንዲገነቡም ጭምር ነው። ዝናቡ መልሶ በሚዘንብበት ወቅት በደረቁ መሬት ላይ የሚፈሰውን ውሃ ለማቆር በግማሽ ክብ የሆነውን የአንድ ሜትር ስፋት ያለውን የውሃ ጉድጓድ እየቆፈሩ ነው። ስለዚህ ያኔ ሳሩም የበለጠ ስለሚያድግ የህልውናቸው መሰረት የሆኑትን ከብቶችንም ይመግባሉ። ስለወደፊቱ መፍትሄ ሊሰጥ የሚችል እርዳታ እጅግ በጣም አስፈላጊ ነው። ሳይንቲስቶች የአየር ንብረት ለውጡ የዚህ ተደጋጋሚና አደገኛ ሁኔታ ዋነኛው ምክንያት መሆኑን ይናገራሉ። በኢትዮጵያ ከዓለም አቀፍ የሜትሮሎጂ አገልግሎት ድርጅት አቡባከር ሳሊህ ባባኪር እንዲህ ይላሉ።
በዚህ ቀጠና ያለው የአየር ንብረት ሁኔታ በአቅራቢያው ባሉ ውቅያኖሶች የሚከሰተው ነገር ነጸብራቅ ነው። ይህ ሐሩር በሆነው አካባቢ ባለ ሞቃታማው የውቅያኖስ ክፍል በፍጥነት እየተስፋፋ የሚገኝ ሙቀት መሆኑን የሚያሳዩ ጥናቶች አሉ። ስለዚህ ሙቀቱ ባለፉት 100 ዓመታት ውስጥ በፍጥነት እየተስፋፋ ነው። ስለሆነም ይህ ሙቀት ቀደም ብዬ እንደገለጽኩት ከመጋቢት እስከ ሰኔ ካለው ወቅት ድርቀት ጋር የተገናኘ ነው።
ዝናቡ በሚመለስበትም ወቅት ከፍተኛ ጎርፍ ያስከትላል። እነዚህ ክስተቶች የአየር ንብረት ለውጡ ምሳሌዎች ብቻ አይደሉም፣ እኩልነት ያለመኖሩም ነገር ነው። በአዲስ አበባ የአየር ንብረት ለውጥ ፖሊሲ ባለሙያ ሀብታሙ አዳም እንዲህ ይላሉ።
When you compare from the emission level from our contribution
ለአየር ንብረት ለውጡ የኛን አስተዋጽኦ ከልቀቱ መጠን ጋር ስታስተያየው በጣም ጨርሶ የሚወዳደር አይደለም። ምክንያቱም አብዛኛው ልቀት የሚመጣው ከበለጸጉት ሀገሮች ነው።
እንደ ኢትዮጵያ ያሉ ታዳጊ አገሮች ውጤቱን የሚያስከትለውን አደጋ ለመቋቋም የገንዘብ ድጋፍ የላቸውም። የዓለም ሜትሮሎጂ አገልግሎት ድርጅት የአየር ንብረት ለውጡን ለመቋቋም ከሳሃራ በታች ያሉ የአፍሪካ አገሮች በዓመት እስከ 50 ቢሊዮን ዶላር ያስፈልጋቸዋል። ያ እስከተሟላ ድረስ የሚፈናቀሉና እርዳታ የሚያስፈልጋቸው ሰዎች ቁጥር መጨመሩ ይቀጥላል። በሶማሌ ክልል የዓለም ምግብ ድርጅት ተወካይ አሊ ሁሴን እንዲህ ይላሉ።
The community resistance to these shocks.
ይህን አስደንጋጭ ነገር የሚመክት ማህበረሰብ መገንባት ያስፈልገናል። ይህንን ለማድረግ እንደ ግማሽ ጨረቃ በመሳሰሉት በረሃማ አካባቢዎችን መልሶ በማልማት ለወደፊቱ ለማህበረሰቡም ሆነ ለከብቶች ይበልጥ ጠቃሚ እንዲሆኑ የአረንጓዴ ልማት እንቅስቃሴዎችን መልሶ አጽንኦት በመስጠት ማስተዋወቅ እንፈልጋለን።
በሶማሌ ክልል የሚካሄዱ እነዚህ ፕሮጀክቶች ስኬት ያሳዩ ሲሆን ሌሎችንም ብዙ ሰዎችንም ለመርዳት እንደ ሞዴል ተወስደው ሊደገሙ የሚችሉ ናቸው። በአካባቢው የመንደሩ ሽማግሌ የሆኑት ኢብራሂም ኩራባድ ፋራህ የዝናብና ወራጁን ውሃ በመጥለፍ መሬታቸው ላይ እየተሰራ ባለው መስኖ ተመልሶ የለማውን መሬታቸውን እያረሱ ነው። እንዲህ ይላሉ ፋራህ።
በሪ ሆድቀታነህን በርቲ ባንህለይ ኩ
እጅግ በርካታ ጥቅሞች ማግኘታቸውን የተናገሩት አሁን ማረስና ሳሩንም ለከብቶቻቸውና ለጎጆዎቻቸው ክዳን መጠቀም ችለዋል። እንዲሁም ውሃውንም ለራሳቸውና በተለይም ከብቶቻቸውን ለማጠጣት እንደሚጠቀሙበት ነው የተናገሩት።
ከባቢውን አየር ተስማሚ ማድረጉ ለማህበረሰቡ ወሳኝ ቢሆንም የአየር ንብረት ለውጥ ሳይንቲስቶች ልቀትን መቀነስ ወደፊት እጅግ ሊከፋ የሚችለውን አደጋ በማስወገድ ቅድሚያ ሊሰጠው የሚገባው ጉዳይ ሆኖ እንደሚቆይ ያስጠነቅቃሉ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን በሶማሊያ የተካሄደውን ምርጫ በስፋት ይቃኛል። የሶማሊያ ፓርላማ በትላንትናው ዕለት ሐሰን ሼክ መሐሙድን አዲሱ የሀገሪቱ ፕሬዝዳንት አድርጎ መርጧል። በእርግጥ የ67 ዓመቱ ተመራጭ ፕሬዝዳንት ለዚያች ሀገር ፖለቲካ አዲስ አይደሉም። እንደ አውሮፓውያን የዘመን አቆጣጠር ከመስከረም 2012 አንስቶ እስከ የካቲት 2017 ዓ.ም ድረስ ተሰናባቹ ፕሬዝዳንት መሐመድ አብዱላሂ ፎርማጆ ተሸንፈው እስከወጡበት ጊዜ ድረስ ሶማሊያን በፕሬዝዳንትነት መርተዋል። ተከታዩ ዘገባ ታዲያ ይህ የሶማሊያ ውጤት ምርጫ ለሀገሪቱም ሆነ ለአፍሪካ ቀንድ ፖለቲካ የሚኖረውን አንድምታ ይመለከታል። አሉላ ከበደ እንደሚከተል ያቀርበዋል።
በሀገሪቱ ሸንጎ በሚወሰነው የሶማሊያ ፕሬዝዳንታዊ ምርጫ ሐሰን ሼክ መሐመድ ተቀናቃኛቸውን ፕሬዝዳንት መሐመድ አብዱላሂ ፎርማጆን 214 ለ110 በሆነ ከፍተኛ የድምፅ ብልጫ ነው ያሸነፉት። በቀደመው የሥልጣን ዘመናቸው ወቅት ዛሬ በአገሪቱ አስተዳደር ውስጥ ከሚገኙት 5 ግዛቶች 4ቱን የማዋቀር ሚና ተጫውተዋል በሚል ቦታ የሚሰጣቸው ተመራጩ ፕሬዝዳንት ከጎረቤት አገሮች በተለይም ከጅቡቲና ከኢትዮጵያ ጋር ጠንካራ ግንኙነት መስርተው እንደነበርም ይነገርላቸዋል። የአሜሪካ ድምፅ ያነጋገራቸው የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካይሬ የጸጥታ ጉዳዮች አማካሪ ሳሚራ ጌድ የምርጫውን ውጤት ተከትሎ ሊመጡ ይችላሉ ያሏቸውን ለውጦች አመላክተዋል። ጌድ በአሁኑ ወቅት ዋና መቀመጫውን በሞቃዲሾ ያደረገው ሂራል ኢንስቲትዩት የተባለ የጸጥታ ጉዳዮች ጥናት ተቋም ስራ አስፈጻሚ ዲሬክተር ናቸው። የምርጫው ውጤት በአካባቢው ጸጥታ ላይ የሚኖረውን አንድምታ አስመልክቶ ሲናገሩም ከ15 ወራት በላይ የዘገየው ምርጫ እጅግ ለበረታ የፖለቲካ ሽኩቻና ክፍፍል መዳረጉን፣ ያም አሁን ይቋጫል ብለው እንደሚያምኑና ለመላው ቀጠናውም የተወሰነ መረጋጋት ያመጣል ባይ ናቸው። በተቀናቃኞቹ ወገኖችና በደጋፊዎቻቸው መካከል ከነበረው ውጥረትና እጅግ ብርቱ ሽኩቻ በኋላ ተሰናባቹ ፕሬዝዳንት ሰላማዊ የስልጣን ሽግግር ይኖር ዘንድ ይፈቅዱ ይሆን በሚል ለቀረበላቸውም ጥያቄ ሲመልሱ አሁን ያ የሚያጠራጥር ነገር የለውም ነው ያሉት።
There are no more cards left for the former president. A new president has already been sworn in. There's just a ceremony, a handover ceremony that's to be done probably within the week. And so I don't
የቀድሞ ፕሬዝዳንት ሊያደርጉ የሚችሉት ሌላ የቀረ ነገር የለም። አዲሱ ፕሬዝዳንት ቃለ መሐላ ፈጽመዋል። የቀረ ነገር ቢኖር ምናልባት በሳምንት ውስጥ መከናወን ያለበት የስልጣን ርክክብ ብቻ ነው። ሌላ ሊያደርጉት የሚችሉት ነገር ያለ አይመስለኝም። የጸጥታ ኃይሉ አዛዦች ተቀይረዋል። አንዴ ፕሬዝዳንቱ ቃለ መሐላ ከፈጸሙ በኋላ ካሁን በኋላ ያለው ብዙም ሁከት የሌለው ጉዞ ይመስለኛል።
ከሀገር ውስጥ ጉዳዮች ይበልጥ ብርቱ የጸጥታ አደጋ እየደቀነ የመጣውን አልሻባብን መዋጋት፣ የተጀመረውን የሀገሪቱን ህገ መንግስት የማርቀቅ ስራ ማጠናቀቅና የህዝብ አገልግሎት አቅርቦት እጥረትን መቅረፍ ከቁልፍ ቁልፍ ፈተናዎቻቸው ውስጥ ናቸው። የምርጫው ውጤት በአልሻባብ እንቅስቃሴ ላይ በቀጥታም ሆነ በተዘዋዋሪ የሚያመጣውን ተጽዕኖ አስመልክቶም ይህን ብለዋል።
Because of this long delayed process, we've seen a lack of focus on security agenda. We've seen no coordinated offensive operations against the terror group. It's my opinion that this
በእጅጉ በዘገየው የምርጫ ሂደት ሳቢያ ለጸጥታ ጉዳዮች ተገቢ ትኩረት ሳይሰጥ ቆይቷል። በአሸባሪ ቡድን ላይ የተቀናጀ ዘመቻ ሲካሄድ አላየንም። እንደኔ እምነት የዚህ ምርጫ መጠናቀቅ ቅድሚያ ሊሰጣቸው በሚገቡ ቁልፍ ጉዳዮች ላይ ትኩረት ለማድረግ እድሉን ይሰጣል። ከነኝህም ውስጥ በመጀመሪያ በመንግስትና በግዛቶች መካከል የሚደረግ የፖለቲካ ውይይት፣ ይህም በእዳ ስረዛ ላይ ያተኮረ የኢኮኖሚ ቅር ሲሆን፣ በመጨረሻም አልሻባብን በሚመለከትና በጠቅላላው በጸጥታ ዘርፍ የሚያስፈልጉ የለውጥ እርምጃዎች ናቸው። እንዲሁም አዲሱን የአፍሪካ ህብረት የሽግግር ተልዕኮ የሚባለውን ኃይልም የሚመለከተው ሌላው ነው።
ከሀገር ውስጥ አጀንዳዎቻቸውን ባሻገር የሶማሊያን ጸጥታ ማረጋገጥና የማረጋጋት ስራ ዋናው ተቀዳሚ ፈተናቸው የሆኑት አዲሱ ፕሬዝዳንት በተለይ በአፍሪካ የሰላም አስከባሪ ተልእኮ አማካኝነት ወደዚያች ሀገር ሰራዊት ካሰማሩት ከሶስቱ ጎረቤቶቻቸው ጋር የሚኖራቸው ግንኙነትና አብሮ መስራት መቻል ልዩ ትኩረት የሚሻ ይመስላል። ተመራጩ ፕሬዝዳንት የቀድሞ የሶማሊያ ፕሬዝዳንት ከፕሬዝዳንት ኢሳያስ አፈወርቂና ከጠቅላይ ሚኒስትር አብይ አህመድ ጋር መስርተውት ከነበረው የሶስቱ አገሮች ህብረት አገራቸውን ያስወጡ እንደው በሚል ለተነሳላቸው ጥያቄም ጌድ ይህን ብለዋል።
The alliance between Abiy Isaias and Farmajo, I think, has been definitely laid to rest now. At least the Isaias relations will not be resuscitated. However, President Hassan Sheikh Mahmoud will have to have a very good relationship with Ethiopia as a key ally, a neighbor, a partner, and also a true contributing country.
በሶስቱ መሪዎች በአብይ ኢሳያስና ፎርማጅ መካከል የነበረው ጥምረት በእርግጠኝነት አሁን ያበቃ ይመስለኛል። ቢያንስ ከኢሳያስ ጋር ያለው ግንኙነት ማንሰራራት የሚችል አይደለም። ሆኖም ቁልፍ አጋር ከሆነችውና እንዲሁም ለሶማሊያ ሰራዊት ካዋጣችው ጎረቤት ኢትዮጵያ ጋር በጣም ጥሩ ግንኙነት መፍጠር እንደሚሹ ፕሬዝዳንቱ ተናግሯል። እንደ ኬንያና ጅቡቲ ካሉ የአፍሪካ ቀንድ ሀገሮች ጋር ያለው ግንኙነትን መጠገኑም አስፈላጊ ነው። ኢትዮጵያም ሆነች ሌሎች ሀገራቶች ሰዎች ሊኖራቸው የሚችለውን ስጋት ማስወገድም እንዲሁ አስፈላጊ ነው።
በመጨረሻም ተንታኛዋ ምርጫው ያመጣ ይሆናል ያሉትን ለውጥ ሲያስረዱ ተተኪው ፕሬዝዳንት ለያዙት ግዙፍ አጀንዳ ብቁ የሆነ የጸጥታ ዘርፍ አመራር መምረጥና አስፈላጊውን ስትራቴጂያዊ መመሪያ መስጠት በሚመጣው ቡድን አቅም የሚወሰን መሆኑን አስረድተዋል። ፕሬዝዳንቱ ጠቅላይ ሚኒስትር መምረጥ ሲኖርባቸው ጠቅላይ ሚኒስትሩን በበኩላቸው ካቢኔያቸውን ይሰይማሉ። እናም ዋናው ስራ ይጀምራል ነው ያሉት።
አሁንም አፍሪካ ወሬዎች ላይ ነው የምንቆየው። ቻይናውያን አሰሪዎች የሚፈጽሙት የመብት ጥሰት በአፍሪካ ያላትን ገጽታ እያጎደፈው ነው። ሩዋንዳ ውስጥ አንድ የቻይና ኩባንያ አሰሪ ከግንድ ጋር የታሰረ ሰራተኛን ሲገርፍ የሚያሳየው የቪዲዮ ምስል በአህጉሪቱ ቁጣ ቀስቅሷል። የኬት ባርትሌትን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
ሩዋንዳ ውስጥ ቻይናዊው የማዕድን ቁፋሮ ኩባንያ ኃላፊ ሰራተኛውን ሲገርፍ የሚታይበት የቪዲዮ ምስል ሲዘዋወር ቆይቷል። ይህ ጉዳይ ታዲያ ቻይና ቤልት ኤንድ ሮድ በሚባለው መርሃ ግብሯ አፍሪካ ውስጥ የተሰማራችበትን የመሰረተ ልማት ግንባታና የንግድ እንቅስቃሴ በቅርብ ዓመታት የሚስተዋልበትን አሉታዊ ገጽታ የሚያንጸባርቅ ነው። ቻይናዊው አሰሪ ሩዋንዳ ውስጥ የፈጸመውን ድርጊት ተከትሎም ኪጋሊ ያለው የቻይና ኤምባሲ ዜጎቹን የሀገሩን ሕግጋትና ደንቦች ማክበር አለባችሁ ሲል ማስጠንቀቂያ አውጥቷል። ባለፈው ሳምንት ደግሞ ናሚቢያ ያለው የቻይና ኤምባሲ እዚያች ሀገር ውስጥ የሚኖሩ እና የሚሰሩ ቻይናውያን ከሀገሬው ሰራተኞች ጋር በሚነሱ የደሞዝ ክፍያ የሚመለከቱ ጭቅጭቆችን እንዴት ማስተናገድ እንደሚገባቸው በዊቻት ገጹ ላይ መመሪያና ምክር የያዘ ሰነድ አውጥቷል። ቻይናውያኑ አሰሪዎች ሰራተኞችን ከማስፈራራትና ከመጨቆንም እንዲቆጠቡ ኤምባሲው አስጠንቅቋል። ጽህፈት ቤቱ ዩናይትድ ኪንግደም የሆነው የቢዝነስ ኤንድ ሂውማን ራይትስ ሪሶርስስ ሴንተር የሚባል የንግድ ስራና የሰብአዊ መብቶች ጉዳዮች ማዕከል እንደ አውሮፓውያን አቆጣጠር ከ2013 እስከ 2020 ዓ.ም በነበረው ጊዜ በአፍሪካ ሀገሮች ከቻይና የኢንቨስትመንት እንቅስቃሴ ጋር ተያይዞ ተፈጽመዋል የተባሉ 181 የሰብአዊ መብት ጥሰት አቤቱታዎችን እንዳገኘ ገልጿል። ክሎድ ካቤምባ ሳውዘርን አፍሪካን ሪሶርስስ ዋች የሚባል የጥናት ተቋም ዋና ስራ አስኪያጅ ናቸው። በተለይ አስቸጋሪዎቹ በማዕድን ማውጣት ስራ ላይ የተሰማሩት የቻይና ኩባንያዎች መሆናቸውን ገልጸው ዲሞክራቲክ ኮንጎ ሪፐብሊክ ውስጥ የተሰማሩትን በምሳሌነት
The behavior of Chinese mining companies.
የቻይና የማዕድን ኩባንያዎች ብዙውን ጊዜ ሰራተኛውን መብት አያከብሩም።
ዚምባብዌ ውስጥም ቻይናውያን ቀጣሪዎች የአገሬው ተወላጅ ሰራተኞችን እንደሚያሰቃዩ መረጃ አለ። ለምሳሌም ጉዌሩ በመትባል የዚምባብዌ ከተማ አንዱ የቻይና ኩባንያ ኃላፊ በደሞዝ ክፍያ ጉዳይ በተፈጠረ ጭቅጭቅ ዚምባብዌያዊውን ሰራተኛ በጥይት መትቶ ክፉኛ ማቁሰሉ አንዱ የዚህ ድርጊት ጉልህ ማሳያ ነው። በወቅቱ ሐራሬ የሚገኘው የቻይና ኤምባሲ ይህ አንድ ነጠላ አጋጣሚ እንጂ አጠቃላይ ሁኔታውን የሚያሳይ አይደለም ነበር ያለው። የዚምባብዌ የተፈጥሮ አካባቢ ሕግ ማህበር ምክትል ዋና ስራ አስኪያጅ ሻሚሶ ማስቲሲ ግን ቻይናውያን አሰሪዎች በዚምባብዌያኑ ሰራተኞች ላይ የሚያደርሱት ስቃይ መነሾ ዘረኝነት ሳይሆን እንደማይቀር ይናገራሉ።
ቻይናውያኑ አሰሪዎች ዚምባብዌያኑን ለሰብአዊ ፍጡር የማይገባ ድርጊት እንደሚፈጽሙባቸው እኛም የያዝናቸው ሰነዶች አሉን። ይህን የሚያደርጉት ራሳቸውን የበላይ አድርገው ስለሚያዩ ይመስለኛል።
አስከትለውም የአፍሪካ መንግስታትም ቢሆኑ የሚያዩት በጣም የሚፈልጉት የቻይና የቀጥታ መዋለ ነዋይ መግባቱን ነው። እነሱም ተጠያቂ ናቸው ብለዋል።
ዋናው ችግር የአፍሪካ መንግስታት የቻይና ኩባንያዎቹን ተጠያቂ ማድረግ አለመቻላቸው ይመስለኛል።
ቻይና ፕሬዚደንቷ ዢ ጂንፒንግ በቀየሱት ቤልት ኤንድ ሮድ በሚባለው ዓለም አቀፍ የመሰረተ ልማት ግንባታ መርሃ ግብር አማካይነት በአፍሪካ አህጉር ግዙፍ እንቅስቃሴ በማድረግ ላይ ነች። ታዲያ በአፍሪካ ሀገሮች የተሰማሩ ቻይናውያን ኩባንያዎችና ግለሰቦች የሚፈጽሙት በደል ማህበረሰቦችን እያስከፋ ነው። በመሆኑም የቻይናና አፍሪካ ግንኙነቶችን ችግር ላይ ሊጥል ይችላል።
የመጨረሻው ቅንብራችን ስፖርት ነው። ኬኔዲ አባተ እንደሚከተለው ያቀርባል።
ኢትዮጵያ ከግብጽ ጋር ያላትን የአፍሪካ ዋንጫ የምድብ ማጣሪያ ጨዋታ በማላዊ እንደምታደርግ ፌዴሬሽኑ አስታውቋል። የማጣሪያ ጨዋታው ሊሎንግዌ በሚገኘው ቢንጉ ብሔራዊ ስቴዲየም እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን ባወጣው መግለጫ ገልጿል። ብሔራዊ ቡድኑ በኢትዮጵያ ያደርገ የነበረውን ጨዋታ ከሜዳው ውጪ በገለልተኛ ሀገር የሚያደርገው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህር ዳር ስታዲየም ዓለም አቀፍ ጨዋታዎችን ለማስተናገድ ብቁ አይደለም ማለቱን ተከትሎ ነው። ከግብጽ ጋር የሚደረገው ሁለተኛ የማጣሪያ ጨዋታ ሊካሄድበት ታቅዶ የነበረው የባህር ዳር ስታዲየም የካፍን ዝቅተኛ መስፈርቶች አላሟላም በሚል ኢትዮጵያ ጨዋታውን የምታደርግበትን ገለልተኛ ሀገር መርጣ እንድታሳውቅ ካፍ በጠየቀው መሰረት ነው ማላዊ የተመረጠችው። ለ2023ቱ የአፍሪካ ዋንጫ ለማለፍ በምድብ 4 ከማላዊ፣ ግብጽና ጊኒ ጋር የተመደበችው ኢትዮጵያ የመጀመሪያ ጨዋታዋን ግንቦት 25 ከማላዊ ብሔራዊ ቡድን ጋር እዚያው በማላዊ ካደረገች በኋላ ከግብጽ ጋር ያላት ሁለተኛው የማጣሪያ ጨዋታ ከአራት ቀናት በኋላ የሚካሄድ በመሆኑ ነው ጨዋታውን በዚያው በማላዊ ለማድረግ የተወሰነው። ከግብጽ ጋር ግንቦት 29 የሚደረገው ጨዋታ በማላዊ ዋና ከተማ ሊሎንግዌ በሚገኘው ቢንጉ ስታዲየም እንዲደረግ በኢትዮጵያ የቀረበውን ጥያቄ ካፍ ተቀብሎ ማጽደቁን ፌዴሬሽኑ የገለጸ ሲሆን የማላዊ እግር ኳስ ማህበርም በድረገጹ ባወጣው ሪፖርት ይህንኑ አረጋግጧል። ሊቨርፑል የኤፍኤ ዋንጫን በማንሳት የአራት ዋንጫ ህልሙን አስቀጥሏል። ቅዳሜ ምሽት በዌምብሌይ ቼልሲን በፍጹም ቅጣት ምት 6-5 በማሸነፍ የኤፍኤ ዋንጫን ያነሳው ሊቨርፑል አራት ወይም ኳድራፕል ዋንጫ የማንሳት ህልሙን እንዲቀጥል አድርጓል። በኤፍኤ ዋንጫ የፍጻሜ ጨዋታቸውን ያደረጉት ሁለቱ ቡድኖች 120 ደቂቃዎችን ያለምንም ግብ በአቻ ውጤት ካጠናቀቁ በኋላ ወደ ፍጻሜ ምት አምርተው ሊቨርፑል ማሸነፍ ችሏል። ከዚህ ቀደም የካራባው ካፕን ያነሱት ቀያዮቹ በፕሪሚየር ሊግ ማንቸስተር ሲቲን በማሳደድ ላይ ሲሆኑ በወሩ መጨረሻ ከሪያል ማድሪድ ጋር በቻምፒየንስ ሊግ የፍጻሜ ጨዋታቸውን ያደርጋሉ። ማንቸስተር ሲቲ በ37ኛ ሳምንት የፕሪሚየር ሊግ ጨዋታው ከዌስትሃም ጋር አቻ በመለያየት ነጥብ መጣሉ የሊቨርፑልን ተስፋ ያለመለመ ሲሆን ሊቨርፑል አንድ ተስተካካይ ጨዋታ እየቀረው በአራት ነጥብ ዝቅ ብሎ ሲቲን ይከተላል። ሊቨርፑል ነገ ከሳውዝሃምፕተን ጋር የሚያደርገውን ጨዋታ ካሸነፈ በቀጣዩ እሁድ በተመሳሳይ ሰዓት በሚደረጉ የሊጉ የመጨረሻ ጨዋታዎች የዋንጫው ባለቤት የሚለይ ይሆናል። ሲቲ አንድ ጨዋታ እየቀረው ሻምፒዮን መሆኑን ያረጋግጣል። ሊቨርፑል የኤፍኤ ዋንጫን ያነሳው እንደ ጎርጎሮሳውያኑ ከ2006 ወዲህ ለመጀመሪያ ጊዜ ነው። ጆኮቪች በጣሊያን ኦፕን የግማሽ ፍጻሜ ውድድር በማሸነፍ 1000ኛ ድል ያስመዘገበ አምስተኛው የሜዳ ቴኒስ ተጫዋች ሆነ። ትናንት የአመቱን የመጀመሪያ ዋንጫውን ያነሳው ኖቫክ ጆኮቪች በሮም የጣሊያን ኦፕን የግማሽ ፍጻሜ ውድድር ካስፐር ሩድን በማሸነፍ 1000 የቱር ደረጃ ጨዋታዎችን ያሸነፈ የዓለም አምስተኛው ተጫዋች ሆኗል። በዚህም ጆኮቪች ከስፔኑ ራፋኤል ናዳል፣ ከስዊዘርላንዳዊው ሮጀር ፌዴረር፣ ከቼክ ሪፐብሊኩ ኢቫን ሌንድልና ከአሜሪካዊው ጂሚ ኮነርስ ጎራ ተቀላቅሏል። በቅዳሜው ጨዋታ 6-4 እና 6-3 በሆነ ውጤት የኖርዌዩን ካስፐር ሩድን በመርታት 1000ኛ ድሉን ማስመዝገቡን ተከትሎም በውድድሩ አዘጋጆች 1000 ቁጥር የተጻፈበት ኬክ ተበርክቶለታል። እንደ ጎርጎሮሳውያኑ በ2004 የመጀመሪያውን የቴኒስ ባለሙያዎች ማህበር ጨዋታ ያሸነፈው የ34 ዓመቱ ሰርቢያዊ ይህን ያህል ድል በማግኘቴ እየተባረኩና እድለኛ ነኝ ሲል ተናግሯል። ባለፉት 2 ዓመታት ሮጀር እና ራፋ እነዚህን ድሎች አስመዝግበው ሳይ እኔም ወደዚያ ደረጃ ለመድረስ እጓጓ ነበር ሲልም ጆኮቪች አክሏል። ወደፊት ብዙ ድሎችን ሊያስመዘግብ እንደሚችልም ያለውን ተስፋ ገልጿል። ትናንት እሁድ በተካሄደው የፍጻሜ ጨዋታ ደግሞ ግሪካዊ ተፋላሚውን እስጢፋኖስ ሲሲፓስን 6-0 እና 7-6 በድምሩ 7-5 በሆነ ውጤት በመርታት ኖቫክ ጆኮቪች የውድድር ዘመኑን የመጀመሪያ ዋንጫ ማንሳት ችሏል። የፑቲን ፍቅረኛ መሆኗ የሚነገርላት የኦሎምፒክ ሻምፒዮን ካባኤቫ በዩናይትድ ኪንግደም ማዕቀብ ተጣለባት። የሩሲያው ፕሬዝደንት ቭላዲሚር ፑቲን ፍቅረኛ እንደሆነች በጭምጭምታ ደረጃ በብዛት የሚነገርላት የኦሎምፒክ የወርቅ ሜዳሊያ አሸናፊ አሊና ካባኤቫ ከፕሬዝደንቱ ጋር ባላት ግንኙነት ምክንያት በብሪታንያ መንግስት ማዕቀብ ተጥሎባታል። እንደ ጎርጎሮሳውያኑ በ2004 የአቴንስ ኦሎምፒክ የጂምናስቲክ ሁለገብ ሻምፒዮኗ ካባኤቫ በዩክሬን ወረራ ምክንያት በፑቲን ቤተሰብና ጓደኞቻቸው ላይ በተጣለው የቅርብ ጊዜ ማዕቀብ ውስጥ ተካታለች። በቀድሞዋ ጂምናስት ላይ የተጣለው ማዕቀብ ወደ ዩኬ እንዳትገባ እንዲሁም ሀብቷ እንዳይንቀሳቀስ የሚያገድ ነው። የዩኬ የውጭ ጉዳይ ሚኒስትር ሊስትረስ ስለ እርምጃው ሲገልጹ የፑቲንን የቅንጦት አኗኗር የሚደግፈውንና ውስጣዊ ክብራቸውን የሚያጠናክረውን መረብ እያጋለጥን እያነጣጠርንበት ነው ብለዋል። ዩክሬን ድል እስክትቀዳጅ ድረስ የፑቲንን ጥቃት የሚደግፉ አካላት ሁሉ ላይ ማዕቀብ መጣላችንን እንቀጥላለን ሲሉም ተደምጠዋል። ካባኤቫን ጨምሮ የፑቲን ቤተሰብና የቅርብ ወዳጅ ናቸው በተባሉ ግለሰቦች ላይ የተጣለውን ማዕቀብ ጨምሮ ከሩሲያና ዩክሬን ጦርነት ጋር በተያያዘ በዩናይትድ ኪንግደም ማዕቀብ የተጣለባቸው ሰዎች ቁጥር ከ1000 በላይ፣ ተቋማት ደግሞ ከ100 በላይ ደርሰዋል። የማዕቀቡ ሰለባዎች አጠቃላይ የተጣራ ሀብት 117 ቢሊዮን ፓውንድ ወይም 143 ቢሊዮን ዶላር እንደሚደርስ ነው ዘገባዎች የሚያመለክቱት። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምሽቱ መሰናዷችን በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። ደህና ደሩ።